ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ከጽዮን ግርማ ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ከንግዱ ማህበረሰብ ጋር ያደረጉት ውይይት በስፋት በውጭ ምንዛሪ እጥረትና አጠቃላይ የመንግስትና የግሉ ማህበረሰብ የሀገር ልማትና እድገት ሚና ላይ ያተኮረ ነበር።
ዲያስፖራ መንግስት ለመቆንጠጥ ብር አንልክም ሲሉ ማን ነው እየተጎዳ ያለው ያላችሁ እንደሆነ ዝቅተኛ ዶላር የማመንጨት አቅም ያላቸው ነጋዴዎችና ከዛ የሚጠቀሙ ቅድም ተባለው በሽተኞችም ጭምር።
ቀጣይ ዘገባችን ደግሞ ጠቅላይ ሚኒስትር አብይ አህመድ በወልቃይት ጉዳይ የተናገሩትና የማህበረሰቡ ወኪሎችን ምላሽ ያካተተ ይሆናል።
እውነት የምነግራችሁ 99% ዲያስፖራ በጣም ሀገሩን የሚወድና የሚቆረቆር ነው። ትልቁ ችግር የዲያስፖራ የኢንፎርሜሽን ምንጭ ፌስቡክ ነው፣ ሶሻል ሚዲያ ነው።
የወልቃይት ኮሚቴ አመራር አባላት አቶ አፍታላይ ዛፌ የሚሉት አላቸው።
የወልቃይት ጉዳይ ዛሬ የተጀመረ ፌስቡክ ሲጀመር የተጀመረ አይደለም።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
ዓለም አቀፍ አጠር ያሉ ዜናዎችን ይዘን ተመልሰን መጥተናል። የዓለም አቀፉ የኬሚካል የጦር መሳሪያዎች መርማሪ ቡድን አባላት ባለፈው ሳምንት የኬሚካል ጦር መሳሪያ ጥቃት ከተፈጸመባትና በርካቶች ከተገደሉባት የሶሪያዋ ዶማ ከተማ ገብተዋል ሲል የሶሪያ ቴሌቪዥን ዘገበ። የተባለውን ዘገባ ትክክለኝነት ለማረጋገጥ ከመርማሪ ቡድኑ ባለስልጣናት ለጊዜው የተሰጠ ማረጋገጫ የለም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር መርማሪዎቹ ደማስቆ አቅራቢያ ወደምትገኘው ዶማ ዘልቀው በርካቶች የተገደሉበትንና የቆሰሉበትን ጥቃት እንዳይመረምሩ ስራቸውን ይበልጥ አዳጋች ለማድረግ ለማደናቀፍ ጥራለች ሲል ሩሲያን ወንጅሏል።
የመን የሚደርሱ የአፍሪካ ቀንድ ጥገኝነት ፈላጊዎችና ፍልሰተኞች በሁኔታው በሚያተርፉ የተለያዩ ታጣቂ ቡድኖችና ወንጀለኞች ባስከፊ ሁኔታ እየተያዙ ይታሰራሉ ሲል የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር አስታወቀ። በቅርቡ የመን የገቡና መዲናይቱን አደን አቅራቢያ የታሰሩ ቁጥራቸው 100 የሚደርስ ሶማሊያውያንና ኢትዮጵያውያን ስደተኞችን ጉዳይ የተከታተለ መሆኑን ድርጅቱ ጨምሮ አመልክቷል። ስደተኞቹ የተያዙበት መንገድ ያሳሰበው መሆኑን ኮሚሽኑ ጨምሮ ገልጧል።
በዲሞክራቲክና በፈላጭ ቆራጭ ኃይሎች መካከል አውሮፓ ወደ ሲቪል ቀውስ እያመራች ነው ሲሉ የፈረንሳይው ፕሬዝዳንት ኢማኑኤል ማክሮን አስጠነቀቁ። ማክሮን በፈረንሳይዋ የስትራስበርግ ከተማ ለአውሮፓ ህብረት ፓርላማ በዛሬው ዕለት ባሰሙት ንግግር ባለ 28 አባላቱ ህብረት በሊበራል ዲሞክራሲያዊ ቀንዲልነቷ የምትታወቀውን አውሮፓ ለአደጋ ካጋለጠው የአነሳሽና ብሔርተኝነት አቀንቃኝ አዝማሚያዎች መካከል አለባት ሲሉ ነው ጥሪ ያደረጉት። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚው ዘገባችን እናልፋለን። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዚህ ሳምንት ከንግዱ ማህበረሰብ ጋር ያደረጉት ውይይት በስፋት በውጭ ምንዛሪ እጥረትና አጠቃላይ የመንግስትና የግሉ ማህበረሰብ የሀገር ልማትና እድገት ሚና ላይ ያተኮረ ነበር። ሄኖክ ሰማእግዜር ለንግድና ምጣኔ ሀብት ያጠናቀረውን ዘገባ በዚህ መልኩ አሰናድቶታል።
አዲሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በተለያዩ የክልል ከተሞች ዜጎችን ሲያወያዩና ንግግር ሲያደርጉ ነው የሰነበቱት። በዚህ ሳምንት የንግዱ ማህበረሰብ ጋር ተወያይተዋል። መንግስታቸውን ሲገልጹ ልማታዊ መንግስት፣ የሀገሪቱ እድገት ደግሞ ፈጣን፣ የተጋረጡበት ፈተናዎች ግን ብርቱ መሆናቸውን ነው ጠቅላይ ሚኒስትር አብይ አስረዱት። ከንግዱ ማህበረሰብ እንዳሳሳቢ ጉዳይ የተነሳው የውጭ ምንዛሪ አቅርቦትና ክምችት ነበር።
የውጭ ምንዛሪ ችግር አለ፣ ይሄን ካላገዛችሁን ስራዎቻችን ተስተጓጉሏል የሚል ጥያቄ ነው። የውጭ ምንዛሪ ችግር አሁን እህቴ እንዳለችው ሳይሆን ለሚቀጥሉት 15 እና 20 አመታት ይቀጥላል። በአጭር ጊዜ ውስጥ የምንፈታው ችግር አይደለም። ይሄ የኢትዮጵያ ችግር አይደለም። ሁሉም እንደኛ ያደጉ ሀገራት ለሁለት ሶስት ዲኬድስ ተሸክሞ የሄዱት ችግር ሀርድ ከረንሲ ነው።
ችግሮቹን የዘረዘሩት ጠቅላይ ሚኒስትሩ የተለየ የፖሊሲ ለውጥ እንደሚኖር በደፈናው ከመግለጽ ባለፈ ዝርዝር የፖሊሲ ለውጦችን ይፋ አላደረጉም። ሆኖም በተለይ የምንዛሬ እጥረትን የፈጠሩ ያሏቸውን ሁኔታዎች በዝርዝር አስረድተዋል።
ያለውን ሀርድ ከረንሲ ትክክለኛ ቦታ ላይ ፕራይታይዝ አድርጎ መጠቀም፣ መደገፍ ያለባቸውን ለይቶ መደገፍ፣ የቅንጦት ነገሮችን መቀነስ ለሚለው ግን ዋናው በሽታችን እዛ አካባቢ ነው ያለው። በአጭር ጊዜ የሚፈታ አይነት ችግር አርጋችሁ ባትወስዱት ጥሩ ነው አንደኛው። ሁለተኛው ስትራክቸራል ችግራችን ሀብት ምን ፈጥርበትና ምን ተቀምበትም ለምምድ ሀርድ ከረንሲ ላይ ችግር አለበት። የት ነው ሀብት ምን ፈጥረው? እንዴት ነው ምን ፈጥረው? እንዴት ነው እናከማቸው?
በውጭ ሀገር የሚኖሩ ኢትዮጵያውያን ወደ ሀገር የሚልኩት ገንዘብ አነስተኛ መሆኑን ገልጸው ዳያስፖራ ላሏቸው ትውልደ ኢትዮጵያውያን የሚከተለው መልእክት አስተላልፈዋል።
ዳያስፖራ ማህበረሰብም ሊሰሙ ስለሚችሉ ውይይታችንን በዛው እንዲያስቡበት ብዬ ነው። ወደ ሀገር ውስጥ ገንዘብ ማስገባት ማለት ወይም ማስቀረት ማለት መንግስትን መጉዳት ማለት አይደለም። መንግስት ሲያስከፋቸው ሲያስከፋችሁ፣ መንግስት ለመቆንጠጥ መንግስትን ለማስደንገጥ ሬሚታንስ ማስቀረት ትክክለኛ ቅጣት አይደለም። ልጅ ሲያጠፋ እራት እየከለከልን አይደለም እንቀጣው። እራት እያበላን በድሮ ኮነን ቆነጥጣለን፣ በአሁን ደግሞ ታይም አውት እንላለን። እራት እየከለከልን ብንቀጣው ያው ውጤቱን ታውቁታላችሁ። ዲያስፖራ መንግስት ለመቆንጠጥ ብር አንልክም ሲሉ ማን ነው እየተጎዳ ያለው ያላችሁ እንደሆነ ዝቅተኛ ዶላር የማመንጨት አቅም ያላቸው ነጋዴዎችና ከዛ የሚጠቀሙ ቅድም ተባለው በሽተኞችም ጭምር።
በኢትዮጵያ በተለምዶ ጥቁር ገበያ ተብሎ የሚጠራው ትይዩ የውጭ ምንዛሬ ገበያ እንደ ችግር በጠቅላይ ሚኒስትሩ ከተገለጹት አንዱ ነበር።
ብላክ ማርኬት አሁን ያለው አቅም ምናልባት የመንግስት ባንኮች ካላቸው አቅም ላያንስ ይችላል። እዚህ ጋር መንግስት ምን ማድረግ አለበት? የመንግስት ራስ ስለሆነ እሱ በመንግስት እና ያለ በእናንተም ግን የብላክ ማርኬት በጣም ልቅ በሆነ መንገድ ካለከልካይ ገበያውን ይዘው እንዳይቀጥሉ የበኩላችሁ መጫወት ይኖርባችኋል። እዛም አካባቢ የምትሰሩ ሰዎች ካላችሁ መሰብሰብ ያስፈልጋል ማለት ነው።
ትይዩ ገበያ ወይም ጥቁር ገበያ የኢትዮጵያ ብር በዓለም አቀፍ የገንዘብ ገበያ በምጣኔ ሀብታዊ ምርት ታሳቢነት ያለው ዋጋና የኢትዮጵያ ብሔራዊ ባንክ የሚያወጣው የውጭ ምንዛሬ ተመን የሚኖራቸው ልዩነት ሌላ ገበያ እንደሚፈጥሩ የሚናገሩት ደግሞ ከ30 ዓመታት በላይ በልማት ምጣኔ ድርጅቶች ያገለገሉት ዶክተር አክሎግ ቢራራ ናቸው። ዶክተር አክሎግ በአንድ ሀገር ውስጥ ሁለት መንግስት ሊኖር እንደማይችለው ሁሉ ሁለት ገበያም እንዲሁ ለአስተዳደር አመች አይደለም ሲሉ በንጽጽር ያስረዳሉ።
በአሁኑ ጊዜ ህጋዊ የሆነው ገበያና የጥቁሩ ገበያ እየተወዳደሩ ነው፣ እየተፎካከሩ ነው። ለምሳሌ በሶማሌ ክልል ዙሪያ ያለው የኮንትሮባንድ ንግድ፣ በሱዳን በኩል ያለው የኮንትሮባንድ ንግድ፣ በደቡብ በኩል ያለው በተለይ ወደ ጋምቤላ አካባቢ ያለው የኮንትሮባንድ ንግድ መቆም አለበት። በአንድ ሀገር ውስጥ ሁለት መንግስታት ለመኖር እንደማይችሉ ሁሉ በአንድ ሀገር ውስጥ ሁለት ገበያዎች ሊኖሩ አይችሉም። ይህንን የኮንትሮባንድ ንግድ እንዴት አድርገን ነው የምንቀርፈው? ምክንያቱም ከውጭ ምንዛሬ ጋራ ቀጥተኛ የሆነ ግንኙነት አለው፣ ከገቢ ጋራ ቀጥተኛ የሆነ ግንኙነት አለው እና ይህንን እንዴት እንደሚፈታ እኔ መልስ የለኝም፣ ግን ሊፈታ ይችላል የሚል ግምት አለኝ። ምክንያቱም የኮንትሮባንድ ንግድ የሚካሄደው ስርዓቱም ጭምር እንዲሁ እያየ አላየሁም የሚልበት ሁኔታ ስለሚኖር ሊሆንም ይችላል እና እነዚህ ሁሉ ፈተናዎች በአቅርቦትና በፍላጎት መካከል ያለው ግንኙነት ዋናው ሪሊ ትኩረት የሚሰጠው ነው።
ጠቅላይ ሚኒስትር አብይ አህመድ በዚህ ጉዳይ ላይ መንግስት በፖሊሲ ብቻውን ችግሩን ለመፍታት የሚያደርገው ሚና ግቡን ሊመታ አይችልም ብለዋል።
ኮንትሮባንድ ሌላ ወሳኝ ችግር ነው። በዚህ ሴክተር ኮንትሮባንድ ማለት የቃ ብቻ አይደለም የዶላር ኮንትሮባንድ እነዚህ ሁሉ ተደምሮ ነው ሃርድ ከረንሲ የሚባለው እንጂ እናንተ እንዳላችሁ ኢንተርናሽናል ባንክ ፖሊሲ መመሪያ ብቻ አይደለም እንደዛ ከሆነ ጊዜ ይረዝማል ከ15 እስከ 20 አመት ያልኩት አሁን በመምለው መንገድ ከተግባባን እንቀንሰዋለን ካልተግባባን ግን እድሜው እየቀጠለ ይሄዳል ማለት ነው።
በኋላነት የውጭ ምንዛሬ ችግርንም ሆነ ዘለቄታ ያለው የመጣኔ ሀብት እድገትና የሀገር ልማት ለማምጣት በባለሙያዎች አብይ የፖሊሲና ያፈጻጸም ብቃት እንደሚያሻው የሚገለጸው እሴቶችን የጨመረ የውጭ ገበያን ማዳበር ነው። ጠቅላይ ሚኒስትር አብይም ስለ ውጭ ገበያ የሚከተለውን ብለዋል።
ሌላው ኤክስፖርት ነው ሶስተኛው። ሃርድ ከረንሲን እንዳናሳደግ የሚያደርገን ኤክስፖርትም ማርኬትም ነው። ኤክስፖርት ስንል በግብርናው የሰብል የጥራጥሬ የቅባት እህሎችን ብንወስድ ትልቅ ፖቴንሻል ነው ያለው ይሄ ሀገር በፖቴንሻሉ ልክ አልሰራ ስላልሰራ በቂ የሆነ ሃርድ ከረንሲ ማመንጨት አይችልም። በሌላ መንገድ ስናመርትም ማርኬት ማድረግ ስለማንችል ባለም ገበያ ተወዳድሮ የተሻለ ገንዘብ ማምጣት አንችልም ከግብርና አንፃር። ከማኒፋክቸሪንግ አንፃርም ሲታይ ኤክስፖርት ማድረግ የሚገባን የመንግስትን እንኳን ብንወስድ ስኳር ባይናው ሎካል ፍላጎታችንን መልሶ ሃርድ ከረንሲ ማመንጨት ነበረበት አልቻለም። ለምን? ፕሮጀክት ማኔጅመንት ስኪላችን በጣም ፑር ነው። የምንናገረው መፈጸም አንችልም። ባቀድነው ልክ መከወን አንችልም። በገንዘብም በጊዜም ከፍተኛ የሆነ ብክነት ነው ያለው። ያ በመሆኑ በእኛ የሚሰሩና በኤክስፖርት ገንዘብ ማምጣት የሚገባቸው ሴክተሮች በቂ ሀብት ሊያመጡ አልቻሉም። በዚያም ምክንያት ሃርድ ከረንሲ ችግር ውስጥ ገብቷል። ለሎካል ኢንዱስትሪም ማኑፋክቸሪንግ ኢንፑት መሆን የሚችሉ ጥሬቃዎችም እዚሁ መመረት የሚገባቸው ማምረት ሳንችል ቀርተን ከውጭ ማምጣት ስንጀምር ሲሚላርሊ ሃርድ ከረንሲ ይሻማል እነሱ።
የኢትዮጵያ ምጣኔ ባለፉት 2 አስርተ ዓመታት በዓለም በፍጥነት ከሚያድጉ ሀገሮች አንዱ ሆኖ የዘለቀ ሲሆን በአሁኑ ወቅት የሚታዩ ህዝባዊ ተቃውሞዎችና የፖለቲካ ውጥረቶች የፈጠሯቸውና ወደፊትም ሊፈጥሯቸው የሚችሉ የምጣኔ ሀብት ተጽዕኖዎች መንግስቱን የንግድ ማህበረሰቡንና የምጣኔ ሀብት ባለሙያዎችን እያሳሰቡ ያሉ ጉዳዮች ናቸው።
የምትከታተሉት የካቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ጥያቄያቸው የማንነት እንጂ የልማት እንዳልሆነ በቅርቡ ከእስር የተፈቱት የወልቃይት ኮሚቴ አመራር አባላት አቶ አታላይ ዛፌ ለአሜሪካ ድምጽ ገልጸዋል።
አው ጠቅላይ ሚኒስትር አብይ አህመድ ወደ መቀሌ ተጉዘው ከህዝብ ጋር ባደረጉት ውይይት የወልቃይትን የአርማጮን ጥያቄ የልማት መሆኑን በመናገራቸው እጅግ ማዘናቸውን ለጽዮን ገልጸውላታል።
አቶ አታላይ በጣም እናመሰግናለን። ዛሬ እንግዲህ ጋበዝኖት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ መቀሌ ተጉዘው ከመቀሌ ከተማ ነዋሪዎች ጋር ለውይይት አድርገው ነበር። በውይይቱ ጥያቄና መልሶችም ነበሩ። በዛ መካከል እንግዲህ ከተሳታፊዎች በተነሱ ጥያቄዎች ምላሽ በሚሰጡበት ወቅት የወልቃይትን ጉዳይ አንስተዋል። ወልቃይትን በተመለከተ ባለፈው 2 አመት ውስጥ በጣም በርካታ ጉዳዮች ተከስተዋል። በዛ ምክንያት ታስራችሁ ነበር አሁን ለተፈታችሁትና እስቲ ጠቅላይ ሚኒስትሩ ይህንን በተመለከተ የተናገሩትን ላሰማውትና የርሶን አስተያየት እንውሰድ።
ከዲያስፖራ ጋር ተያይዞ ተነሳው ዲያስፖራ ጋር በተደጋጋሚ ለመወያየት እድላግንቻለሁ። ከዚህ በፊት እውነት መነግራችሁ 99% ዲያስፖራ በጣም ሀገሩን የሚወድና የሚቆረቆር ነው። ትልቁ ችግር የዲያስፖራ የኢንፎርሜሽን ምንጭ ፌስቡክ ነው፣ ሶሻል ሚዲያ ነው። ከዛ ይሰማና እውነት ያለቀን መስሎት የተባላን መስሎት በዛ ስቃይ ውስጥ ባገኘው አጋጣሚ ሰላም ማውረድ ሳይሆን ነዳጅ ጨመር ይሆናል ስራው። ያ እንዲቀር እኔ የምመኘው ወልቃይት አካባቢ አርማጮ አካባቢ ያሉ በዚህም በዛም ያሉ ዲያስፖራዎች ወደ ሀገራቸው እንዲመጡ ነው። መጥተው እንዲያዩት ህዝቡን፣ የህዝቡን ኑሮ እንዲያዩት፣ የህዝቡን ችግር እንዲያዩት። ህዝቡ እያለ ያለው ትምህርት ቤት፣ ጤና ጣቢያ፣ መንገድ፣ መብራት፣ ከዚህ ውጭ ያለው አጀንዳ የህዝብ አጀንዳ አለመሆኑን ሲያውቁ ብዙዎቹ ሳያውቁ የሚደናገሩት ከህዝብ ጋር ይሆናሉ የሚል እምነት አለኝ። መፍትሄው ምንድነው? መታችሁ ይሁን መታችሁ ህዝባችሁ ያለበትን ይሁን። ህዝብ ህዝብ ነው። የትግራይ ይሁን የአማራ ይሁን ለውጥ የለውም። የደላው ህዝብ በዚህም የለም በዚያም የለም። ሁለቱም ችግርተኛ ህዝቦች ናቸው። ሁለቱም ውሃ ጠማን እያሉ ያሉ ህዝቦች ናቸው። ይህን ማገዝ ነው የሚፈልገው የሚያስፈልገው እንጂ ይህን ማጣላት ተገቢ አይደለም።
አቶ አታላይ እንደሰሙት ጠቅላይ ሚኒስትር ዶክተር አብይ አህመድ ካነሷቸው ጉዳዮች አንዱ የዲያስፖራ የመረጃ ምንጭ ማህበራዊ ሚዲያ ነው ብለዋል። ከዛ አስከትለው ያሉት የወልቃይትና የአርማጮን ጉዳይ በተመለከተ ብለዋልና ለዲያስፖራውም ሆነ በአጠቃላይ ለህዝቡ የወልቃይትን ጉዳይ በተመለከተ የመረጃ ምንጩ ማህበራዊ ሚዲያ ነው።
አመሰግናለሁ። የተከበሩ ጠቅላይ ሚኒስትር አብይ አህመድ ያቀረቡት ሐሳብ በቢሮአቸው ያለ በተለያየ ጠቅላይ ሚኒስትር እንግዲህ ወደ 3 ጠቅላይ ሚኒስትር እንኳን ማውቃቸው ሰነዳችን እዛው ቢሮአቸው ያለ እሱን አልፈው መጥተው ግን አሁን ስለ ዲያስፖራ ነው እየተናገሩ ያለ። የኢትዮጵያ ህዝብ እዚህ እየጮኸ ያለበት፣ የአማራ ህዝብ እየጮኸ ያለበት፣ የአርማጮ የወልቃይት ህዝብ እየጮኸ ያለበት ጉዳይ በግልጽ በሰነድ የተቀመጠ እኮ ነው። ስለዚህ የማህበራዊ ሚዲያ የፌስቡክ የምን የሚባለው ይሄ በየጊዜው አሁንም እነሱ ያሉት ይሁን ያላሉት ይሁን ይሄ ሊጻፍ ይችላል። ማህበራዊ ሚዲያ ምን ጊዜም ይናገራል። ይሄ ተለመደ አሁን የምናውቀው ነገር ነው። ነገር ግን የወልቃይት ጉዳይ ዛሬ የተጀመረ ፌስቡክ ሲጀመር የተጀመረ አይደለም። ሊረዱልን የሚገባው ከ1972 ዓመተ ምህረት ጀምሮ እስከ 83 ከ84 ጀምሮ እስከ 2008 በወልቃይት ህዝብ ላይ ያለው በልዩነት እየደረሰ ያለው በህወሓት እየደረሰ ያለው በደል ወልቃይት ትግራይ ነው አይደለንም አማራ ነን። ህገ መንግስታዊ መብታችን በደንብ ይታይልን። ወልቃይትን ህዝብ ወርደው አነጋግረውት ከሆነ የወልቃይት ህዝብ ይሄን ብሎ ከሆነ ልማታዊ ጥያቄ የመልካም አስተዳደር ጥያቄ ሊሆን ይችላል። ህዝቡን ወርደው አይደለም እኛ የተወከልነው እንኳ ህዝብ በ50 ሺህ ህዝብ ድምጽ ተፈርሞ ተወክለን ማዕከላዊና ቅሊንጦ ታስረን የተፈታን ሰዎች ወኪሎቹ እያለን እኛን እሺ ደግሞ አናስፈልግ ብለው ከሆነ አናስፈልግ ከሆነም የወልቃይትን ህዝብ ወርደው መቼ ቀን አነጋግረውት ነው? የወልቃይት ህዝብ እኮ በዲያስፖራ ተወክሎ አይደለም የሚኖረው። ዲያስፖራው ለራሱ ተሰዶ መኖሪያ አጥቶ ከአገሩ ለቆ ተፈናቅሎ የኖረ ነው። አገሩን እየናፈቀ አገሩ መምጣት እየፈለገ ግን የእኛ መታሰር የኛ መታፈን የኛ መገደል የኛ መሰደድ የኛ መደብደብ እያየ እንዴት ሆኖ ነው ወደ ሀገር ውስጥ የሚመጣው?
አቶ አታላይ እንግዲህ እንዳሉት ጥያቄው እዛው ኢትዮጵያ ውስጥ ካለን እዛው ወልቃይት ካለንና ከወልቃይት ተወላጆች የቀረበ የተነሳ ጥያቄና ረጅም ጊዜ የሆነው ነው እንጂ ከዲያስፖራው ወደኛ የመጣ አይደለም ነው። ጠቅላይ ሚኒስትሩ አያይዘው ወደ ጥያቄው አይነት ደግሞ አያይዘዋል እንደሰሙትና የጥያቄው አይነት የማንነት ጥያቄ አይደለም። የጥያቄው አይነት የልማት ነው። የውሃ፣ የመንገድ፣ የመብላት ጥያቄ ነው። የመልማት ጥያቄ ነው። በሁለቱም አካባቢዎች ድህነት አለ ይላሉ ነው። እንደዚህ አይነት ጥያቄዎች የሉም? እንደዚህ አይነት ጥያቄዎች ተያይዘው አልተነሱም?
እንደዚህ አይነት ጥያቄ አልተነሳም። ያልተነሳበት ምክንያት በግልጽ ማስቀመጥ እችላለሁ። የወልቃይት ህዝብ የአማራ ብሔርተኝነት የማንነት ጥያቄ አማራ ነን፣ አማራ ያለን ታፍነናል፣ በህወሓት ያለው ቀንበር ይነሳልን፣ ይሄ አማራ አይደለህም ብለው አሁን እየገረፉን እያሰሩን ያለ እሱ ይነሳልን ያለ እንጂ መንገድ፣ ጤና ጣቢያ፣ ሌላው ነገር እኮ መላ ኢትዮጵያ ህዝብ የሚጠይቀው ጥያቄ እኮ ነው። ኖርማል ነው ወይስ እኛ ጭንቅላታችን ልክ አይደለም ማለት ነው? ይህን ስንጽፍ ስለ ማንነት ስንጽፍ ስለ ማንነት ህዝባችን ሲጠይቅ ማንነት ማለት መንገድ እኮ አይደለም። ማንነት ማለት አሁን መተንተን ባያስፈልግ እነሱ ህገ መንግስቱ በእጃቸው ነው ያለ፣ አውጥተው ማየት ይችላሉ። ስለዚህ ማንነት ከመንገድ ጋር አይያያዝም፣ ከጤና ጣቢያ ጋር አይያያዝም፣ ከትምህርት ቤት ጋር አይያያዝም። እየተማረ እኮ ነው ያለ ህዝቡ። ግን ሲማር ምንድን ነው እየተባለ ያለ? አማርኛ አትማርም፣ በትግርኛ ነው የምትማረው፣ የምጽፈው በትግርኛ ነው እየተባለ አማራ እያለ ሰርግ ሆኖ ለቅሶ ሆኖ መግለጽ የፈለገውን ማንነቱን በአማርኛ አችልም ተብሎ ታፍኖ ተከልክሎ እየኖረ ነው ያለ። በእጃቸው ያለ ሰነድና አሁን የሚናገሩት ንግግር በምን አይነት አመለካከት በምን አይነት አስተሳሰብ ህዝቡን እየለኩትና እያዩት እንዳለ ለማንም አይደለም። ይሄን ቶ ለህሊናቸው ነው። ህሊና ራሱ ከሳሽ እኮ ነው። ምን ተናግረው ነው የሚተኙት? ምን ተናግረው ነው የሚያርፉት? ምን ተናግረው ነው የሚለኩት? ማንን ለማስደሰት ማንን ለማስከፋት ነው ይሄ የሚናገሩት? በኢትዮጵያ ደረጃ አገር እየመሩ ህዝብ እየመሩ ያሉ ሰው እኮ ናቸው። ይሄ ሰው እንደ ግለሰብ እንደኔ እኮ አይደለም። እኔ እኮ አንድ ተማሪ እኮ ነኝ አሁን የምናገረው። ነገር ግን እንደው ለሌላው ህጉን ሲያስቀምጣውታል በእጃቸው ነው ያለ። ሰው ይሰማዋል። ይሄን ምን ይለዋል ህዝቡ ብለው ትንሽ እንደው ትንሽ አያስቡ ዲያስፖራው ይጠየቅ እስኪ። እንገናኝና ይጠየቅ እስኪ ዲያስፖራው። የኢትዮጵያ ህዝብ ይስማው እስኪ ዲያስፖራው። እኛ ከሆነ ባልሆነ ነገር የቀሰቀስነው ወይስ ከሆነ ባልሆነ መንገድ የቀሰቀሰን? በምንኖርበት ተወልደን ባደግንበት ሀገር መኖር አልቻልንም። በር ተሰብሮ እየታፈነ ያለ የወልቃይት ህዝብ ነው፣ የአርማጭሆ ህዝብ ነው። እየተወሰደ እየጠፋ ያለ የአርማጭሆ ህዝብ ነው። ምን ስላለ አማራ ነኝ ወልቃይት አማራ ነው ስላለ ያ ሁሉ በተለያየ ቦታ በአማራ ክልል ያለቀው የረገፈው ወጣት ምን ሲል ነው? ሲሰርቅና ሲቀጥፍ ጋንጃ ሲመጣ እኮ አይደለም ወልቃይት አማራ ነው ስላለ ነው እንጂ መንገድ አልተሰራም። ሌላ እኮ ለኢትዮጵያ ህዝብ መነገር መቅረብ የማይገባው ለአንድ ቀበሌ እንኳን መቅረብ የማይገባው ንግግር እኮ ነው እየቀረበ ያለ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። በቀጥታ ከተመልካች ፊት የሚቀርበው የኩምክና ጥበብ ወይም ስታንዳፕ ኮሜዲ እምብዛም በሴቶች ሲዘወተር አይታይም። በፓሊስቲናዊት ወይም ፍልስጤማዊት አሜሪካዊቷ ኮሜዲያን ሱዚ አፍሬዲ ግን ይህንን ይመስላል። ታሪኳ በዌስት ባንክ ከቤተሰቦቿ ጋር በምትኖርበት ጊዜ እነርሱ እንደሚያስቡት ጭምት የሆነች ልጅ አልሆነችላቸውም። ይልቁንም ቤተሰቦቿ የሚከተሉትን የክርስትና እምነት የሚከተል ባል ሳይሆን ሙስሊም ባል አግብታ በሁለት ሃይማኖት የታነጸ የ9 ዓመት ልጅ አድርሳለች። ካደገችበት ከፍልስጤማውያን ባህል ወጥታ ያሻትን የሚሰማትን ሁሉ እንደፈለጋት በመናገር ሰዎች እንዲስቁና እንዲዝናኑ በማድረግ ትታወቃለች። እንዴት ይሄን ችሎታዋን አዳበረች? ሳሚና አሳን ያደረሰችንን ዘገባ መስታወት አረጋው ታቀርባለች።
Anybody who says America is not great hasn't tried other countries' paper towels.
አሜሪካ እኮ ለተሻለች አይደለችም የምትሉ ካላችሁ የሌላ ሀገር የሶፍት ወረቀት ተጠቅማችሁ አታውቁም ማለት ነው።
ኑሮዋ በኒውዮርክ የሆነው ፍልስጤማዊ አሜሪካዊቷ ሱዚ አፍሪዲ በሚያስገርም ሙያ ውስጥ ትገኛለች። የራሷን የህይወት ጉዞ ለሰዎች በመተረክና ማዝናናት በአብዛኛው በዌስት ባንክ ከልጅነት አስተዳደጓ ጋር የተያያዘ ታሪክ ነው ለሰዎች የምታካፍለው።
I remember as a kid I would always make funny observations like
በልጅነት ያስታውሳለሁ ነገሮችን የምመለከተው በተለየና ዘና በሚያደርኩ ሁኔታ ነበር። አንድ ጊዜ ለእህቴ እስራኤላውያን በጦር መሳሪያ ያፈረሱት ቤት እንዳለና የቤት ውስጥ እቃው ግን ምንም ስላልሆነ እንሄድና የፈረሰው ቤት ውስጥ እንጫወት አልኳት።
ወደ ዩናይትድ ስቴትስ ከመጣችና የትዳር አጋሯን ሳቂብ አፍሪዲ እስከምትተዋወቅ ድረስ የኩምክና ጥበቧ እንብዛም ጎልቶ አልወጣም ነበር።
ለባለቤቴ የኩምክና ጥበብ ትምህርት መማር ፈልጋለሁ ባልኩት ጊዜ በጣም ፈቃደኛ እንደነበር አስታውሳለሁ። እናም ያንቺን ለነገሮች ያለሽን እያንዳንዱን አስተያየት ብቻዬን መስማት አድክሞኛል። አሁን ዓለም ሊሰማሽ ይገባል ብሎ መከረኝ። ይህች እናቴ ናት።
የአፍሪዲ ባለቤት ሐሳቧን በመደገፍ ሁልጊዜም ከጎኗ ነው። ወላጆቿ የእስልምና ሃይማኖት ተከታይ የሆነውን ሰው ለማግባት ያደረገችው ውሳኔ በፍጹም አልተዋጠላቸውም ነበር። አፍሪዲ በመካከለኛው ምስራቅ ሳይሆን በዩናይትድ ስቴትስ መኖሯ ነጻነቷን እንደሰጣት ተናገራለች።
And I remember clearly like when they decided to disown me, they had like a meeting and they decided to disown me.
ወንድሞችን ከነሚስቶቻቸው እንዲሁም እህቶችን ከነባሎቻቸው ሰበሰብኩና ከቤተሰቡ ልታገሉኝ ከፈለጋችሁ ውሳኔው የናንተ ነው አልኳቸው። ምክንያቱም የተማርኩና ስራ ስለነበረኝ ከባለቤቴ ጋር የነበረኝ ግንኙነት እንዳሰብኩት በትዳር ባይታሰር ኖሮ ወይም ሌሎች ወንዶች የሚያደርጉትን ውሳኔ ቢወስን ኖሮ ማለቴ ልጆቹን በድብቅ ወደ ፓኪስታን መውሰድ እና መኖር ወይም ብዙ ሴቶች እንደሚያደርጉት ሐሳብ ቢኖረው ኖሮ በፍጥነት እንፋታ ነበር።
This country gives us is the freedom to think for yourself.
አሜሪካ መኖር ጥቅሙ ይህ ሀገር የሰጠን መብት ይሄ ነው። ስለ ራስ የማሰብ ነጻነት አለን።
አፍሪዲ በራሷ ውሳኔ ሙስሊም ፍቅረኛዋን አገባች። ሌላ ሃይማኖት ካለው ጋር ትዳር በመመስረቷም ቤተሰቧ በምንም መልኩ እንዳልተጎዱ ተረዳች። ሱዚ ሴሶ የሚል የመወያያ ድረገጽም ከፈተች። ከራሷ በመነሳት ያሳለፈችውን የህይወት ትግል፣ የባህል ግጭት፣ የእድገቷን ውጣ ውረድ ዌስት ባንክ ከተሰኘች ትንሽ መንደር ተነስታ በኒውዮርክ እንዴት ኮሜዲያን ለመሆን እንደበቃች በጽሑፍ አሰፈረች። እሷን የሚመስሉ ከሌላ ሀገር ወደ ዩናይትድ ስቴትስ መጥተው ለሚኖሩ ሰዎች ድምጻችሁን ፈልጉና የራሳችሁን ታሪክ አውጥታችሁ ተናገሩ በማለት ደጋግማም ትመክራለች።
It's very important to learn public speaking because it's how we are as you know as brown people as Arabs as Muslims as Palestinians it's how we're going to get back our narrative because our narrative is hijacked.
በሰዎች ፊት እንዴት ንግግር ማድረግ እንዳለብን መማር ጥሩ ነው። ምክንያቱም በኢሲያና በመካከለኛ ምስራቅ የሚኖሩ ሰዎች ማለቴ እንደኛ አረብ ሙስሊምና ክርስቲያን ፍልስጤማውያን የራሳችንን ታሪክ መናገር ያለብን ራሳችን ነን። የራሳችን የሆነ በራሳችን የሚነገር የኩምክና ጥበብ አለን። እኛነታችንን ለዓለም ለማሳወቅ ደግሞ የኩምክና ጥበብ አንዱ መንገድ ይሆናል ማለት ነው።
አፍሪዲ ከራሷ የህይወት ተሞክሮ ጋር የተቆራኘ መጽሐፍ በመጻፍም ላይ ትገኛለች። ራስን ለመግለጽ የሚረዱ ጥበቦችንም ለሌሎች ለማስተማር የወደፊት እቅድ አላት።
No one can do it. حبيبي how can I do it?
እና ማንንም የማያደርገው ከሆነ ፍቅሬ እኔ እንዴት ላደርገው እችላለሁ?
Enjoy the journey.
እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል።
Facebook @vioamaric ላይ አስተያየቶቻችሁን ሁልጊዜም እንቀበላለን። #gabinavioን በመጠቀም በትዊተርም እንደዚሁ አስተያየቶቻችሁን አድርሱን።
ስናስተናግዳችሁ ያመሸነው
Kun Radio Sagale Americati.